ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnote.org finote.org በቀጥታ መከታተል ይቻላል። እነስተብኝ እንደምን አመሻችሁ አድማጮቻችን። ዛሬ አርብ መጋቢት 11 ቀን 2012 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ 108 ቀን አለፋቸው። ሁኔታውን በቸልተኝነት የሚመለከተውና የተምታቱ መግለጫዎችን የሚሰጠው ኦህዴድ መራሹ አገዛዝ ለወጣቶቹ ደህንነት ከተጠያቂነት አያመልጥም። ወጣቶችን ለማስፈታት የሚደረገው ትግል መፋፋም አለበት። በቅድሚያ ዜና በማስከተልም በየሳምንቱ አርብ ከአድማጮች የደረሱንን መልእክቶች የምናስተናግድበት የደብዳቤዎች አምድ ፕሮግራማችንን አቅርበን ክፍል አንድ ፕሮጀክታችን ይጠናቀቃል። አሁን ወደ ዜናው። ሐሙስ ለሊት እስከ ጠዋት ድረስ በጎንደርና በአካባቢው የተኩስ ልውውጥ ሲደረግ ያደረ መሆኑን ከቦታው ከተገኘ ዜና ለማወቅ ተችሏል። ለተካሄደው ተኩስ መንስኤው ያገዛዙ የመከላከያ ሰራዊት አባላት በጎንደርና በአካባቢው በነበሩ 3 ካምፖች ላይ ጥቃት በመፈጸማቸው ነው ተብሏል። ቀደም ብሎ የአማራውን ሰላም ለማደፍረስ ከሁለት አቅጣጫዎች ጥቃት ሲሰነዘርበት መቆየቱ የሚታወቅ ሲሆን ከነዚህም ውስጥ አንደኛው ወያኔ ህወሓት በቀጥታና በተዘዋዋሪ የቅማንትን ስም በመጠቀም ሲያካሂደው የቆየው ጥቃትና ሌላው የወያኔ ጉዲፈቻ የሆነው የኦህዴድ አገዛዝ አማራን ህዝብ ትጥቅ ለማስፈታትና ለጥቃት እንዲጋለጥ ለማድረግ ያላሰለሰ ጭቆና ሲያደርስ መቆየቱ ነው። በአሁኑ ወቅት በስልጣን ላይ ያሉት አገዛዙ ባለስልጣኖች የአማራ ልዩ ኃይል በሚል ስም በአሳመነው የተደራጀውን ኃይል ተጠቅመው ለአካባቢያቸው ሰላም በተቆረቆሩ ወጣቶች የተቋቋመውንና ፋኖ በሚል አደረጃጀት የተጀመረውን በስልት ለማሽመድመድ እያደረጉ ያሉት መሰሪ ድርጊት እየከሸፈባቸው በመሄዱና የፋኖን ኃይል በሚያስደነግጥ ሁኔታ እየተደራጀ በመሄዱ ጥቃቱን ማቀድ የጀመሩ መሆናቸው ታውቋል። የፋኖን መሪዎች የማፈንና አባላቱን የመበተን ሴራ ቀደም ብሎ ባርማጭሆና አካባቢው የፋኖ መሪ በመሆን በሚታወቀው መሳፍንት በተባለ የጎበዝ አለቃ የሚመራ አማጺ ኃይልን ለማንበርከክ ጥቃት መሰንዘሩን ከስፍራው ከደረሰው መረጃ መገንዘብ ተችሏል። ዘመቻው የተካሄደው በአገዛዙ የመከላከያ ኃይል ሲሆን በፋኖና በልዩ ኃይሉ መካከል ልዩነትና ግጭት እንዲፈጠር ለማድረግ የመከላከያ ኃይል አባላትን የልዩ ኃይሉን የደንብ ልብስ እንዲለብሱ ተደርጎ የተካሄደ ቢሆንም ሚስጥሩ አስቀድሞ በማፈትለኩ በመሳፍንት የሚመራው ያማጺ ኃይል ወረራውን መክቶ ጥቃቱን ማክሸፉን መረዳት ተችሏል። የዚህን የሽንፈት ቁጭት ለመወጣት በጎንደር ቀበሌ 6 18 እና አሰሶ የሚገኘውን የፋኖ ካምፖች ላይ አሙስ መጋቢት 10 ሌሊቱን ጥቃት በመክፈት አካባቢውን ማሸበራቸው ታውቋል። በዚህ ጥቃት ታፈኑ የነበሩት የፋኖ መሪዎች ማምለጣቸው ሲታወቅ በርካታ የመከላከያ ኃይል አባላት መሞታቸውና የተወሰኑ የፋኖ አባላት መቁሰላቸውን የአይን እማኞች ተናግረዋል። ሰላማዊ ሰዎች መገደላቸውና መቁሰላቸውም ተሰምቷል። የፋኖ አባላት ሌሊቱን ከሶስቱም ካምፖች ለቀው ወደ በረሃ እንደገቡ በተጨማሪ ለማወቅ ተችሏል። ለዚህ ጥቃት ተጠያቂ የሚሆኑት የህወሓት ተላላኪዎችና በአማራው ክልል ያገዛዙ ተጠሪዎች መሆናቸውን በርካቶች በቁጭት ሲናገሩ ተደምጠዋል። አርብ ጎንደር ከተማ ከፍተኛ ውጥረት ነክሶ እንደነበር ታውቋል። የጤና ጥበቃ ሚኒስቴርና የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ሐሙስ መጋቢት 10 ቀን ማምሻውን በጋራ በሰጡት መግለጫ ሶስት ተጨማሪ ሰዎች በኮሮና በሽታ መያዛቸው መረጋገጡን ጠቅሰው በቫይረሱ የተያዙ ሰዎች ቁጥር 9 መድረሱን አስታውቀዋል። ከተያዙት መካከል አንደኛዋ ከዚህ ቀደም በቫይረሱ የተያዘ መሆኑ ከተረጋገጠ ግለሰብ ጋር ንክኪ የነበራቸው የ44 ዓመት ጃፓናዊ ዜጋ ሲሆኑ፣ ሁለተኛዋ ደግሞ በየካቲት 23 ከውጭ የመጡ የ85 ዓመት ዕድሜ ያላቸው ኢትዮጵያዊት መሆናቸው ተነግሯል። ከባድ ህመም ላይ በመሆናቸውም ሕክምና እየተደረገላቸው መሆኑ ተገልጿል። ሶስተኛው ግለሰብ መጋቢት 6 ወደ ኢትዮጵያ የገባ የ39 ዓመት ኦስትሪያዊ ዜጋ ነው ተብሏል። እስካሁን ቫይረሱ ተገኝቶባቸዋል የተባሉ ሁሉም ታማሚዎች ከውጭ የመጡ ሲሆን በህብረተሰቡ ውስጥ በሽታው ምን ያህል ተስፋፍቷል ለሚለው ጥያቄ ምርመራ ስላልተካሄደ መልስ አልተገኘም ተብሏል። በሐዋሳ ኢንዱስትሪያል ፓርክ ውስጥ በበሽታው ተይዘዋል ተብለው ተጠርጥረው የነበሩ 30 የውጭ አገር ዜጎች ከቫይረሱ ነጻ መሆናቸው ተነግሯል። የኮሮና ቫይረስን ለመከላከል ጥንቃቄ እንዲወሰድ የተባለውን መመሪያ አስመልክቶ በአገዛዙ የተለያዩ እርምጃዎች እየተወሰዱ መሆናቸው ብዙዎችን እያስገረመ ነው። ሰፋፊ ስብሰባዎች በተከለከሉበት ሁኔታ በስልጣን ላይ ያለው የብልጽግና ፓርቲ በሺዎች የሚቆጠሩ ሰዎች ሰብስቦ የስልጠና ፕሮግራም ማካሄዱ የተዘገበ ሲሆን፣ በሌላ በኩል በአዲስ አበባ ጋንድ ቤት ውስጥ ተሰብስበው ሺሻ ሲያጨሱ ተገኝተዋል። የኮሮና ቫይረስን መመሪያ ጥሰዋል ያላቸውን 150 ሰዎች ይዞ ያሰረ መሆኑን የአዲስ አበባ ከተማ ፖሊስ መምሪያ ገልጿል። በውጭ አገር ዜጎች ላይ እየተካሄደ ያለው ዘለፋና ጥቃት እየቀጠለ መሄዱ የተነገረ ሲሆን፣ አንዳንድ ምግብ ቤቶችም ለማስተናገድ ፍላጎት አለማሳየታቸውን ግለሰቦች በማህበራዊ ሚዲያ ካሰፈሩት መረዳት ተችሏል። በዓለም አቀፍ ደረጃ በቫይረሱ የተያዙ ሰዎች ቁጥር 248,000 የደረሰ ሲሆን የሞቱት ሰዎች ቁጥር 10,000 አልፏል። በአሜሪካ በካሊፎርኒያ ግዛት ሁሉም ሰው ቤት እንዲቀመጥ ሲታዘዝ፣ የሎስ አንጀለስ፣ የክሊቭላንድ እና የኒውዮርክ ከተሞች ከቫይረሱ ጋር በተያያዘ እስረኞችን የለቀቁ መሆናቸው ታውቋል። ከዚህ ቀደም ኢራን በብዙ ሺህ የሚቆጠሩ እስረኞችን መልቀቋ ይታወቃል። አድማጮቻችን፣ ለዛሬ ያለን ዜና በዚሁ ይጠቃልላል።
የሚከተሉት የመገናኛ መስመሮች መጠቀም ይቻላል። በኢሜል espic@aol.com፣ በፖስታ ሳጥን EPRP PO Box 73337 ዋሽንግተን ዲሲ 20056።
ፕሮግራም እናንተ ካድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው። ዝግጅታችንን የምንጀምረው አስረስ በር ይሁን ከተክለ ሃይማኖት አዲስ አበባ በላኩልን ደብዳቤ ይሆናል። ብዙዎች ሊቀየሙኝ እንደሚችሉ ገምታለሁ፣ ግን አቋሜን ሳልደብቅ ማቅረብ አለብኝ ይላለሁ። ህዝብ የጠላውን የኦህዴድ መሪ ሌፍተናንት ኮሎኔል አብይን ወድጀዋለሁ። አንደኛ አመታት ሳይፈጅ ዘረኛ አምባገነን ለመሆን መወሰኑን አጋለጠ። ጥራዝ ነጠቅነቱን አደባባይ አውጥቶ አሰጣ። ጥራ ማራነቱን፣ ጥራ ኦርቶዶክስ ክርስቲያንነቱን ማሳየ። የወደድኩት ሳይውል ሳያድር ግብዝና ጉረኛ መሆኑን ከማሳየቱም በላይ ያደረሉለትን ጫማውን የሳሙለትን የተዋረዱለትን በአደባባይ በነቂስ ሁሉንም ሙልጭ አርጎ ሰድቦ በማዋረዱ ነው። ራሱን ሳይንቲስትና ሁሉን አዋቂ ያለው የአስመሳይ ዶክተር አጫፋር የነበሩትን ሁሉ በአደባባይ አዋርዷቸዋል ደደቦች ብሎ። ሁሉም አፍራውና ደብነው በብስጭት ላይ ናቸው። አድርባይ ናቸውና አሁንም በተስፋ ናዘዋሉ። ይሾመን ይሆን በመርጫው ቀልት ሂደት ቦታ በርጩማ ይሰጠን ይሆን ብለው በመዋለል ላይ ያሉ እንጂ ወደ መጥበት መመለስ ነበረባቸው። በሌላ በኩል አብይ ጠላቶቹን እያስተባበረ ነው። እነ ጃዋር ከነወያኔ ጋር ለመርጫ አናደርሰውም እያሉ ናቸው። ለማ መገርሳም ስልጣን ፈላጊ ነው። አሜሪካ ደግሞ ወዳጅነን ብላ የማለችላቸውን እንደምትከዳ በታሪክ የታየ ነው። ማለትም ካብይ ጋር አልቆረቡም። ጀሊና በገንዘብ ተገዢ ብዙ ነው። ያብይ መጨረሻ ከቶም የሚያምር አይሆንም። በዚሁ አጋጣሚ ያብይ የነገርና የግብር አባት ስለሆነው ሐፍረተ ቢሱ ስፋት ነጋ ትንሽ ልበል። የቀጣፊዎች እና ዋሾችን ይዘትና ማንነት ለማወቅ በቅርቡ የሰጠውን ቃለ መጠይቅ ማዳመጥ ይበቃል። ለካስ እርጅናና ሽበት ከንቱ ነው። ይህ ዘረኛ ሰው አይኑን ሳያሽ ውሸቱን ሲቀድስና ዳምጥ ምንኛ ሐፍረተ ቢስ ግለሰቦች ወያኔን እንደፈጠሩና እንደመሩ እንታዘባለን። ስለ ውሸት ሲነሳ ስፋት ነጋ ባዋቂዎች ሊጠና የሚገባው ሐፍረተ ቢስ ቀዳዳ ነው። ህዝብ ለፍርድ ሊያቀርበው ይገባል እንጂ ይህ ወንጀለኛ በሰላም ሊሞት አይገባውም ሲሉ አሰረስ በሪሁን ከተክላይ ማኖት አዲስ አበባ ደብዳቤቸውን አጠናቀዋል። ይድረስ ለፍኖተ ሬዲዮ ምስጋና ይግባችሁና የምትጠቀርቧቸው ዜናዎችና ስንታኔዎች በአገራችን ኢትዮጵያ ውስጥ በተለያዩ አገሮች በወቅታዊ ጉዳይ ላይ በመሆኑ በጣም ጥሩ ሆኖ አግኝቻለሁ። አያልነሽ ያሳለፈችውን የጽናትና የትግል ታሪክ አሁን ትግሉን በተለያየ መልኩ ለምንታገለው ወጣቶች ትልቅ ትምህርት ሰጭ አበረታች ቆራጥነትና ጽናትን የሚያስተምር ነው። እንዲሁም ያያልነሽ ታሪክ የአፓ የቆራጥነትና የዓላማ ጽናት ትምህርት ቤት መሆኑን ይገልጻል። በሌላ ጊዜም ለአሁኑ ትውልድ ወጣቶች ትምህርት ይሰጣል የምትሉትን ባያልነሽ አይነት በጽናትና በቆራጥነት ካሳለፉት መካከል እንደምትታቀርቡልን ተስፋ አደርጋለሁ ሲሉ መልእክት ያደረሱን አያሌው ከጀርመን አገር ናቸው። ከተተን ደብዳቤ ላኩልን ደግሞ ትንሿ ቆንጂት ከበቅሎ ቤት አዲስ አበባ ናቸው። የተወደዳችሁ የፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ሬዲዮ አዘጋጆችና አቅራቢዎች ጤና ይስጣችሁ። ከዚህ እየተስፋፋ ካለው ኮቪድ-19 ከተባለው የወረርሽኝ በሽታ ይሰውራችሁ ይያልኩ ደብዳቤን ጀምራለሁ። የኮሮና ወረርሽኝ ከአሜሪካ እስከ ኢትዮጵያ የፖለቲካ ነውርንና ክፉ ድርጊትን ለመደበቅ ያነስ ሲውል ያያየን ነው። የህዝብ ትኩረት በተከሰተው በሽታ ላይ ብቻ እንዲሆን እየተደረገ ነው። እንዲህ መሰል ወረርሽኝ ሲከሰት በህዝብ መማቀቅና መሞት ለማረፍ ከሚያቆበቁቡት መካከል በግንባር ቀደምትነት የሚሰለፉት በየአገራቱ የሚገኙ አገዛዞች ሲሆኑ ከነሱ ቀጥሎ ግዙፍ የመድኃኒት አምራች ኩባንያዎች መሆናቸውን በጥሞና ልናየው ይገባናል። ዓለማችን የተሞላችው የዓለምን ህዝብ ለማጥፊያነት የሚውሉ አውዳሚ መሳሪያዎችን በመቀመርና በማምረስ ላይ እንጂ በበሽታዎቻችን መፈወሻዎች ላይ ላለመሆኑ ኮሮና አንዱ ማጋለጫ ሆኗል። የመፈወሻ መድኃኒቱም ሆነ የመከላከያ ክትባቱ ገና ጥናታቸው ሊጀመር መሆኑ ሲነገር የቱን ያህል የሰው ልጅ ህይወት የከበርቲዎች መጫወቻ እንደሆነ ለመረዳት አያዳግትም። እንደ የአሜሪካው ግብጽ ፕሬዝዳንት መሰሎች ራሳቸውን የጦርነት ጊዜ መሪ ብለው በመጥራት ከስልጣን የመሰናበቻ ጊዜያቸውን በኮሮና ሰበብ ለማራዘም እያደቡ መሆናቸውን እያስተዋልን ነው። የአሜሪካ ቡችላ የሆኑ በያገሩ በአሜሪካው የስለላ ድርጅት አማካኝነት በህዝብ ላይ የተጎለቱ ፈላጭ ቆራጮችም እንደ ንጉሱ አጎንብሱን ተከትለው የቧልት ምርጫዎቻቸውን ላልተወሰነ ጊዜ በማራዘምና የኮሮና ፖለቲካ አገዛዛቸውን ይቀጥላሉ። ኢትዮጵያም የዚህ ጦስ ሰለባ እንደምትሆን ሳይታለም የተፈታ ነው። ይጠባብ ጽንፈኛ የወዴድ አገዛዝን ማስወገድ ሁሉንም ደዌዎቻችንን በሽታዎቻችንን ነቀርሳዎቻችንን ለመዋጋት በር ከፋች ነውና ይህን አምባገነን አገዛዝ ህዝብ ፈቅዶ በመረጠው መንግስት ለመተካት የሚካሄደው ህዝባዊ ትግል ተጠናክሮ ሊቀጥል እንደሚገባው ላፍታም እንናመነታ አይገባንም የሚል አስተያየት አለኝ። የዘረኛ አገዛዝ ከኢትዮጵያ ህዝብ ጋር ደም የተቃባ በመሆኑ የኢትዮጵያ ህዝብን ደም እያፈሰሰ ያዞምባ ያነባ በማላገጡ ደመኛ የህዝብ ጠላት ነውና ያለው አማራጭ አንድ ብቻ ነው። ዛሬ ዓለምን ጭንቀት ውስጥ የከተተው የኮሮና ቫይረስ ከኢትዮጵያ ዘረኛ አገዛዝ ጋር በባህሪ አንድ ነው። ኮሮና በእጅ ንክኪ የመተላለፍ እድሉ ሰፊ እንደሆነ ሁሉ ዘረኛው አገዛዝ ጫማ ስር የወደቁትን የባጤ ቆጡን የሚቀባጥሩትን አድርባዮችን አንጃዎችን ቀባጣሪዎችን እንደ እስስት ሲያሚ ቀያሪዎችን ያስገደ የዘር ፖለቲካ አራጋቢ ያደረጋቸው እንደሚገኝ ማስተዋል አይከብድም። በተለይም የተመጥሮን የኢሃፓን ሲያሚ ተጠቅመውና ራሳቸውን መስራችና ሊቀመንበር አድርገው 10ን ቀባጣጥረው በኢሃፓስም የኢሃፓ ባለተን ያሳደዱ ይገርፉ ይገሉ የነበሩትን አስተባብረው ያባ ሲሉ ኮሮናዎች ካልተባሉ ሌላ ምን ሊባሉ ይችላሉ ብሎ ጥያቄ ማንሳት ተገቢ ይመስለኛል። ያባ እጅ በመንሳት ጫማ ስር በመደፋት የኢትዮጵያን ህዝብ ለዘረኛ ጎግማንጎጎች አፈልፎ አይሰጥም። ከትላንትና እስከ ዛሬ ያባን ስናውቀው ለኢትዮጵያ ህዝብ ደሙን እያፈሰሰ አጥንቱን እየከሰከሰ ህዝቡ የራሱን መንግስት እንዲመሰርት እየታገለ መሆኑ የዛሬ 50 አመታት የገባውን ቃል ኪዳኑን ማክበሩንና ደምና ስጋ የሆነውን ህዝባዊ ባህሪውን የሚያሳይ ነው ላለው። የኮሮና ቫይረስ የሚለፈው ሳይታወቅ እንደሆነ ሁሉ ከያፋ አንጃ ጋር ሳታውቁ ተወናብዳችሁ የተሰለፋችሁ ከመንጋስ ተሳሰብ እንደ ወንዝ ውሃ ከመፍሰስ ገታ ብላችሁ አስተውሉና ከኮሮናው ካንጃው ራሳችሁን እንድታገሉ የበኩሌን ጥሪ አቀርብላችኋለሁ። ጥቂቶች የያፋነታችሁን በኩርና በጨበጥ ሽምብራ የሸቀጣችሁም ወደ ህሊናችሁ መለስ ብላችሁ የገባችሁበት ጨለማ መሆኑን አስተውሉና ያፋን ፈልጉት ታገኝታላችሁ። በትግል የከበረ ታሪካችሁን ለዘረኛው አገዛዝ ከተደፉ ጋር በመሰለፍ በጭቃ አትለውሱት። ለ29 አመታት በአገራችን የተፈነውን ዘረኛ ስርዓት በመርጫ ሆያ ሆዬ ከስልጣን ማውረድ የሚለው ቀዠት መሆኑን ሰፊው የኢትዮጵያ ህዝብ የሚያውቀው ከእንግልቱ ከጭቆናው ከመፈናቀሉ ከእስራቱ በማንነቱ ከመገደሉ የሚያውቀው ነው። ከዚህ ግፍ ያወረደብን ካለ ዘረኛ አገዛዝ ጋር ማበር ማለት የወንጀሉ ተባባሪ መሆን ነውና በያባስም ከሚቀላምዱ ራሳቸውን አርቆ ያገዛዝ ባርሲ ባህረር ተባሌ በድሬዳዋ በወለጋ ባሰቃቂ ሁኔታ በማንነታቸው እናቶች አባቶች ህፃናት ባሰቃቂ ሁኔታ ተጨፈጨፉ። ተፋራጅ የሌለ ይመስል ዘረኛው ኮሎኔል ያፈሰሰውን የህዝብ ደም ለማንቋሰስ እርስ በርስ ተገዳደሉ የሚለውን መደጋገሙን ባንክሮ ተመልከቱት። እስካሁን አንድም አሸባሪ ነፍሰ ገዳይ ቄሮ ለፍርድ ቀርቦ ፍርዱን እንዲቀበል አለመደረጉ ይህ ብልጽግና በሉኝ የሚለው ዘረኛ አገዛዝ የጨፍጨፋው መሪ ራሱ ለመሆኑ ማስረጃ እንደሆነ አያከራከርም። ደምቢዶሎ ለትምህርት የሄዱ ልጆች ከታገቱ ከሶስት ወራት በላይ ተቆጠሩ። ማናፈናቸው ማነስ የዚህ አፈና ተባባሪ ሆነ ብሎ መጠየቅ የፖለቲካ ምሁርነትን የሚጠይቅ አይደለም። እነዚህ አብዛኛዎቹ ሴቶች የሆኑ ተማሪዎች እገታ ላይ የተምታቱ መግለጫዎች እየሰጠ የሚያሸፈው ማን እንደሆነ ይታወቃል። በወለጋ 19 ባንኮች የዘረፈውና ያዘረፈው ተማሪዎቹንም ያሳፈነው ይህ እስካንገቱ በህዝብ ደም የተነከረው ዘረኛ አገዛዝ መሆኑ ፀሐይ የሞቀው አገር ያወቀው ሀቅ መሆኑ አመዛዛኝ ህሊና ያለው ሁሉ አይስተውም። በንክኪ እጅ በመጨበጥ እንደሚተላለፈው የዚህ ጊዜ ዓለም አስደንጋጭ ወረርሽኝ የሆነው ኮሮናው ዘረኛው አገዛዝን ያጀባችሁ ሁሉ በአገዛዙ ግፍም እየተቋደሳችሁ መሆናችሁን አስቦት። የፍኖት አድማጮች የዘረኝነት ነቀርሳን ከሀገራችን ምድር ለመንቀል የምናደርገው ትክል ከነፈንኮፉ ሊሆን እንደሚገባው እናስተውልና ዘረኛውን የኮሮና አገዛዝ ከነግሳንግሱ መንገለል ለመጣል እየተደራጀን እንታገልና በሽታችንን እንንቀል የሚል ጥሪን ማስተላለፍ እወዳለሁ ሲሉ ትንሽ አቆንጅት ከበቅሎ ቤት አዲስ አበባ ደብዳቤያቸውን አጠናቀዋል።
ተማስተልኝ የፍኖተ ሬዲዮ አዘጋጆች ይያልኩኝ ይህንን መልእክቴን እንድታሰሙልኝ ባክብሮት ጠይቃለሁ። በቅድሚያ እጅግ በጣም አመሰግናለሁ። ባለሁበት ከተማና ሀገር በኮሮና ፓንዴሚክ ምክንያት ለሁለት ሳምንት ሎክዳውን ስለሆነ ብዙ ጊዜ ስላለኝ ወገኖቼ ጋር ለመነጋገር ብቅ ብያለሁ። ታላቁ ያገራችን poet Hamatuma ኮት ለማረግ ቢፈቀድልኝ እንጻፍ ከተባለ ይላል Hamatuma ኢትዮጵያዊ ከሆነን ያለችን ውድ ሀገር ኢትዮጵያ ብቻ ከሆነች ያ የምንለው የቅዠት ሀገር እስከሌለን ድረስ ከሀገር በፊት ሆድን ካላስቀደምን ታሪክም አልዋሸ ትውልድም አልከሰመ ከጥቁር አንበሳ ወጣቶች እስከ 60ዎች ተንታኞች ዛሬም እውን ሊሆን በተገባው ነበር ይላል ሐማቱማ። ወገኖቼ በዛሬው ዕለት ባሁኑ ሰዓት ጠቅላይ ሚኒስትር ተብየው በጎንደር ላይ ማለትም በአማራው ፋኖ ላይ ትልቅ ጦርነት እያካሄደ ነው። ህዝብም እየቆሰለ እየታሰረ እየተገደለ ነው ያለው። በዛሬው ዕለት ደግሞ 108 ቀን የሞላቸው ደብዛቸው የጠፋ የደምቢ ዶሎ ዩኒቨርሲቲ ተማሪዎች ሁኔታ ምንም መረጃ የለንም። ወገኖች መንግስት ብየው የምን ለማረሳሳት እየሞከረ ነው። ባጭሩ ጠቅላይ ሚኒስትር ተብየው እየጨፈረብን እያፈዘብን ነው። የህግ በላይነት በሌለበት ሀገር የኦሮሞ መንግስት ተብየው ተደራጅቶ የህዝብን ባንኮች እየዘረፈ ነው። ከዛም አልፎ ጽንፈኞቹ ኦሮሞ ከሌላ ዘር ጋር መጋባት የለበትም በማለት የተገቡትን መፋታት አለባቸው በማለት የዋህ የኦሮሞ ልጆችን አእምሮ እየበረዙ ነው። ከዛም አልፎ ጠቅላይ ሚኒስትር ተብየው በምሁራን ላይ የስድብ ጋጋታ እያወረዱ ባሉበት ወቅት ተሰዳቢው ምሁራን ደግሞ የስድቡ ጅብኝን ጠጥቶ ዝም ብሎ እንደ ባሪያ ጠቅላይ ሚኒስትሩን እያጀበና እያደገፈ እየተጓዘ ነው። ግም ለግም አብሮ ያስግን ያስብላል። ወገኖች አይ ኢትዮጵያ ሀገሬ ሞኝ ነሽ ተላላ የሰራልሽ ቀርቶ የገደለሽ በላ የሚባለው እውነትም እያየነው ነው። ወገኖች በአብይ ወያኔ ብልጽግና ፓርቲ መቃብር ላይ አባይ ይገደባል። ወያኔም ይሃድግም እንዲሁም ዛራኝነትም በትግላችን ይወገዳል። ወገኖች መፍትሄ ብዬ የማቀርበው አንደኛ የአንድነት ኃይሉ ላሉት የኢትዮጵያ ህዝብ ጠላቶች ናይትሜር ስለሆነ ከምንም በላይ ተጠናክሮ መውጣት እንዳለበት እላለሁ። ሁለተኛ ማስ ሚዲያም ሶሻል ሚዲያም ፓልቶክ ሳይከር አልበርት አንስታይን እንዳለው የሱን ኮት ጎስት በቀድሞ መንገድ ደጋግሞ መጓዝና የተለያየ ውጤት ይገኛል ማለት እብድነት ነው ይለናል። የራሱን ግሩፕ ወይም ፓርቲ ወይም ግለሰብ ይዞ ትንቱላ ከመንፋት ይልቅ ወይም አሸሽ ገዳዩ ከማለት ይልቅ በቅንነት ያላድሎ የአንድነት ኃይሎች የተባሉትን ግለሰቦችም ሆነ የፓርቲ አባሎች በተናጥልም በአንድነትም በማነጋገር የጊዜያዊ ህዝባዊ ሽግግር መንግስት ሮድማፕ እንዲፈጠር ኃላፊነት ግዴታም አለባቸው። በድሮው ይዞታቸው መቀጠል ፋዲያ የለውም። ሶስተኛ ዲያስፖራ ያለን ኢትዮጵያውያን የሆንን የቅዠት ሀገር እስከሌለን ድረስ የሀገራችን ህዝብ ጥቅም በማስቀደም ሀገራችንን ለዘላለም ባርነት ወይም ከመጥፋት ደረጃ የደረሰችውን ለማዳን ምን ፈልግ ከሆነ የአንድነት ፓርቲ ለተባሉት ሆነ ግለሰብ ማለትም ያምባገነንን መሰሬ ሰውየው ጋር ያልተደመሩትን በቁሳቁስም በገንዘብም በጉልበትም ከምንም በላይ መርዳት አለብን። ወገኖቼ በአጠቃላይ ቱቱላ ከመንፋት የሸርሙጥና ፖለቲካ ከሚያካሂዱ አድርባዮች ጋር አሸሽ ገዳይ ማለት ይልቅ በቅንነት ተጠያቂነት ባለበት የህዝብን ጥቅም በማስቀደም አንድ አገር ልዩነታችን እንዳለ ሆኖ እንደ አንድ ህዝብ በአንድ ሰንደቅ ዓላማ ያለ መሰልቸት በጽናት መታገል አለብን። ወገኖቼ ጊዜያዊ ህዝባዊ የሽግግር መንግስት ለመመስረት የሁላችንም አስተዋጽኦ ከምንም በላይ አስፈላጊ ነው። አሁንም በአብይ ወያኔ ብልጽግና ፓርቲ ላይ አባይ ይገደባል። ወያኔ ኢህአደግም ዘረኝነትም ይወገዳል። ኢትዮጵያዊነት ይለመልማል እላለሁ። ወገኖቼ ለማይቀረው ድል እንበርታ። ህዝባዊ የሽግግር መንግስት በአንድነት ኃይል ይመሰረታል። ድል በትግል ሰፊው የኢትዮጵያ ህዝብ ያሸንፋል። ዘርስትልኝ አመሰግናለሁ እላለሁ ከዚራ ከቺካጎ ዘርስትልኝ።
ተከታዩ ጀብጀፒራ ኩልን ደረጃ ተመስገን ከድሬዳዋ ናቸው። የአብይን ብልጽግና ወንጌል አቋም ማጋለጣችሁ በጣም አስደስቶኛል። ኮሎኔሉ የራስ ሃይማኖትን በህዝብ ላይ ሊጭን በስልት እየሰራ ነው። አሜሪካም ሃይማኖት የሚጋራውንና አብሮት የሚጸልየውን አምባሳደር የሾመችለት አለ ነገር አይደለም። አያሌ እርምጃዎች የሃይማኖት ትንባሌያቸውን አረጋግጠዋል። ተጠቂዋ በመጀመሪያ ደረጃ ተዋህዶ ቤተክርስቲያን ናት። እነጃዋርና ሌሎች የሳላፊዝም ወሃቢዝም ጽንፍ ሲያሰፍኑና ቤተክርስቲያናችን ሲያቃጥሉ ሲነሱ እነ አብይ ደግሞ የራሳቸውን ሃይማኖት የበላይነት ሊያሰፍኑ ቆርጠው ተነስተዋል። የተዋህዶ ተከታዮች ምላሽ ቁጣ ስላስፈራቸው ፈራተባ ሲሉ ቢታዩም መንግስትና ሃይማኖት መለየት አለበት ወይም ሃይማኖት የግል ነው አገር የጋራ ነው የሚለውን መርህ አጥብቀው ተቃዋሚዎች ናቸው። አመቺ ጊዜና አጋጣሚ እየተጠበቀ ተዋህዶ ቤተክርስቲያንን ለማድቀቅ መነሳታቸው አይቀርም። የብልጽግና ወንጌላቸው ይህ ነው። ለመሪ ተብየው ባሪያ መሆን ተቃውሞን ብቻ ሳይሆን የተለየ አስተሳሰብን ውጉዝ ማድረግ ለአብይ የሚስማማ እምነት ማለት ነው። ብልጽግና ከብልግና በላይ አገር አጥፊ አቋም ነው። አብይንም ፓርቲውንም ሆነ አቋሙን አምርረን ልንታገለው ይገባል። ያን ሃይማኖት ተጽዕኖ ያክተም ሲሉ ደረጀ ተመስገን ከድሬዳዋ ኢትዮጵያ ደብዳቤያቸውን አጠቃለዋል። ለፍኖተ ዲሞክራሲ የኢትዮጵያ አንድነት የሬዲዮ ፕሮግራም አዘጋጆችና የፕሮግራሙ አድማጮች ለሁላችሁም በእያላችሁበት የከበረ ሰላምታዬ ይድረሳችሁ። ውድ ፍኖታዎች ለሀገራችን ውስብስብ ችግሮች ሁሉ መንስኤዎቹ ስርዓት ሰራሽ እንጂ ሰው ወይም ረጋ ሰራሽ እንዳልሆኑ በተደጋጋሚ ብዙ ተብሎበታል። እርግጥ ነው ስርዓት ሰራሽ ስንል ጨቋኝ አገዛዞች ብቻ ሳይሆኑ ከጀርባ ሆነው በጥቅም እየደለሉ የሚኖዷቸውን የዘመኑን የእጃዙር ቀኝ ገዢዎችን ጭምር መሆኑንም መረዳት አግባብነት አለው። በአገርና በህዝብ ላይ የሚጎነጎኑ ሴራዎችን ታግሎ ማሸነፍ የሚቻለው በቅድሚያ ወዳጅና ጠላትን ማወቅ እንደ ትግል ቅድመ ሁኔታ መወሰድ ያለበት መሆኑ ብዙ ተብሎበታል፣ ብዙ ተጽፎበታል። አድማጭ ተገኝቷል ማለት ግን ሙሉ በሙሉ አይቻልም። ያገር በቀል ጸረ ኢትዮጵያ ዘረኞችንና የባዕድ ኃይሎችን የተጣመረ ሴራን የሚያመላክቱ ተግባራት ከሰሞኑ በአገራችን በተጨባጭ ተስተውለዋል። አንዲት የኦሮሞ ጽንፈኛ የሆነች ቄሮ አበሾችን ያገባችሁ ሁሉ ፍቱና እኛ ኦሮሞዎችን አግቡን ባለች ሳምንት ጊዜ ውስጥ የሃይማኖት ልዩነትን የሚቆሰቁሱ የፕሮቴስታንት ሃይማኖት የማጋጨት ዓላማቸውን ከግብ ለማድረስ ነጮችን አግተልትለው ወደ እነዋሬ ብቃሉ። ነጮቹ ነጻ ህክምና ለመስጠት የሚል ሽፋን የያዙ ቢሆንም ከጀርባ የነበረው ስውር ሴራ የህዝብ ለህዝብ ግጭት መቆስቆስ ነበረ። ግጭቱም ተፈጠረ፣ ንብረት ወደመ። ኢትዮጵያን በዘር በጎሳ በሃይማኖት መከፋፈል ዛሬ የተጀመረ አይደለም። ቤተሰብ መበተን ተጋቢዎችን ማፋታትም ከ1983 ዓመተ ምህረት በኋላ በወያኔ የተጀመረ ነበር። ወያኔዎች ከ1983 ዓመተ ምህረት በኋላ ዘራቸውና የብሔር ተወላጆቻቸው ከሌላ ብሔር ጋር እንዳይጋቡ እንዳደረጉና እንዳጣሉ እናስታውሳለን። በወያኔ ካድሬዎች የተፋቱና የተበታተኑ ቤተሰቦችንም መቁጠር እንችላለን። አንለያይም ባሉ ወገኖች ላይም በርካታ ተጽዕኖዎች እንደተደረጉባቸውም እናውቃለን። የተገደደሉ ባልና ሚስቶችንም ጥቃሱ በልባል መጥቃት ይቻላል። በሞት ዋዜማ ላይም ሆነው ወደ መቀሌ ሲፈረጥጡም ጭምር ሴቷን ባልሽን ወንዱን ሚስትን ፍታት እዛዝ የወረደባቸው ቤተሰቦች መስከረነታቸውን ይሰጣሉ። የዛሬዎቹ የኦሮሞ ጠባቦችና ዘረኞች ይህን የወያኔ እርኩስ ተግባር ባይደግፉት ነበር የሚያስደንቀው እንጂ መገማቸው ብዙም አይገርምም። ኦዴፓ የተለየ ብልጽግና ፓርቲ እንጂ ወያኔ አይደለም በሚሉ ወያኔና ኦዴፓ የማይገነጣጠሉ ከአንድ ባህር የተቀዱና ያንድነት ልጆች መሆናቸውን ግን በግልጽ ይናገራናል። ባለረጅም ታሪክ አገራችንና ህዝባችንን ያዋረዱ ወንድማማችና እህትማማች ህዝብን በማጫረስ እኩይ ተግባር የሰከሩ ዘረኞችና ጠባቦች መልካም ያስባሉ ተብሎ አይተበቀም። ከቻሉ ሌላም ብዙ ነገሮች ያደርጋሉ። ዘረኝነት ህሊና አልተፈጠረበትም። ወጡን እንጂ አገሩን አያውቅም። ጥላቻን እንጂ ፍቅር አልፈጠረበትም። መመሪያው ውሸት እንጂ እውነት እንዳልሆነ ከኢትዮጵያ ዘረኞችና ጽንፈኞች ብዙ ተምረናል። እድሜ የማያስተምራቸው የህዝብና የሀገር ሰቆቃ ሊሰማቸው የማይችሉ ደነዞች ናቸው። የወያኔ የኦነግና መሰል ዘረኞችን መፍጨርጨርና ክህደትን መመልከት በቂ አስተምህሮዎችን ሰጥተውናል። ወያኔ ለ27 ዓመታት በስልጣን ሲባጅ የዘር ፍጅት መፈጸሙን፣ በርካቶችን መጨፍጨፉን፣ ደሙን እንደ መሽገር መምጠጡን፣ የትውልድ ቅብብሎች እንዳይቀጥል እስከ ማምከን የደረሰ አረመኔያዊ ተግባር መፈጸሙን የኢትዮጵያ ህዝብ ይረሳዋል ወይም አያውቀውም ካለ ድንቁርናው እንጂ ሌላ አይነግረንም። በደምና ባጥንት የተገነባች ኢትዮጵያን ለማፍረስ ሲል ብቻ ጸረ ኢትዮጵያና ጸረ ህዝብ የሆነ ህገ መንግስት በኃይል የጫነ ጸረ ኢትዮጵያ ቡድን መሆኑን የኢትዮጵያ ህዝብ አይረሳውም፣ ሊረሳውም የሚገባ ጉዳይ አይደለም። እነ ኦነግ የሚባሉትም የወያኔ ፍጡራን ጋሻ ጃግሬዎች በመሆናቸው ከለንደን እስከ አዲስ አበባ አጅበው የገቡና ሽፋን ሰጪዎችም ነበሩ። የኢትዮጵያ መጥፊያ የሆነውን ህገ መንግስት ተብዬ አብረው ያረቀቁና ያጸደቁትም ናቸው። ወያኔ ምኑ ሞኝ ነው? ጨዋታውን ሁሉ ከጨረሰ በኋላ የኦነግ መሪዎችን ወደ ስደት፣ አባላቶቹን ደግሞ ወደ ሰብጥ ያወረወራቸው። የቂሊንጦ እስር ቤት የኦሮምኛ ተናጋሪዎች ሆነ እስኪባል ድረስ ለ27 ዓመታት አሰቃያቸው። የኢትዮጵያ ጠባቦችና ዘረኞች የኢጣሊያ ሙሶሎኒ በኢትዮጵያ ህዝብ ላይ ከፈጸመው ወይም የጀርመኑ ሂትለር በአውሮፓ ህዝብ ላይ ከፈጸማቸው አረመኔያዊ ተግባሮች የተለየ የሚባል አይደለም። ቀጣይ እጣ ፈንታቸውም ከእነናዚ ፓርቲዎች እጣ ፈንታ የተለየ ሊሆን አይገባውም፣ አይችልምም። ይህ እውን ሊሆን የሚችለው ደግሞ በኢትዮጵያ ህዝብ የተባበረ ትግል ብቻ ነው። ስለዚህም እንተባበር፣ እንታገል፣ ያለ ጥርጥር ዘረኞችን ሁሉ እናቸንፋቸዋለን ሲሉ መልእክታቸውን ያደረሱን ሰላማዊት ነጋሽ ከአቃቂ ናቸው። አድማጮቻችን የደብዳቤዎች አምድ ፕሮግራማችን በዚሁ ይጠቃልላል። ሳምንት አርብ እስከምንገናኝ ደህና ቆዩን። አድማጮቻችን በማስከተል የምናቀርበው ሀተታ በፍኖተ ዴሞክራሲ የተላለፈው በታህሳስ ወር 2010 ዓመተ ምህረት ነበር። የአሜሪካ ትእዛዝ ወይስ የህዝባችን ውሳኔ? ጆሮ ያለው ይስማ፣ አይን ያለው ይይ። አገራችን ዳግም ለቅርጫ ቀርባለችና ከዚህ ቀደም ምዕራባውያን በተለይም የአሜሪካ መንግስት የኢትዮጵያን ህዝብ የለውጥ ምኞት አፈር እንዳበላው ሁሉ ዛሬም በካሃዲዎችና ባንዳዎች ተጠቅሞ የመሰረታዊ ለውጥ እድላችንን ሊያደባይ ተነስተዋል። ጆሮ ያለው ይስማ ነውና አገራችን እንደገና በጨቋኞች መገዛቷን እንዲቀጥል ከቶም ልንፈቅደው ልናደርገው የሚገባ አይደለምና ወደኋላ እንመልከት ብለን ታሪክን ስንቃኝ የኢትዮጵያ ህዝብ የጣሊያንን ወራሪ ጦር ሊቋቋም ሲነሳ ምዕራባውያን በጦርና ጋሻ የሞሶሎኒን ዘመናዊ ተብዬ ኃይል ለመጋተር ተነሳ ብለው ሲሳለቁ እንደነበር አንረሳም። የኢትዮጵያ አርበኞች ያጼውን አገዛዝ አንፈልግም፣ ሪፐብሊክ እንመሰርታለን ወዘተ ብለው ሲነሱም እንግሊዝ አጼውን በጉልበት በራሳቸው ላይ አምጥቶ እንደጫነና የጥቁር አንበሳ ታጋዮችንም እንዳፈነና እንዳፋፈነ እነበላይ ዘለቀንም እንደተከለ እነ ደጃዝማች ታከለ ወልደ ሐዋርያትንም እንዳስገደለ የሚታወቅ ነው። የዛሬው ትውልድ ይህን ሁሉ ማወቅ መማር አለበት። የአጼውን ስርዓት አሜሪካ ደግፎና አቅፎ አቆይቶታል። በ1953 ዓመተ ምህረት እነ መንግስቱና ገርማ ሜንዋይ ጨቋኙን ፍራት ሊፈነቅሉ ሲነሱ ይህን ሙከራ በማክሸፍ አሜሪካ ግንባር ቀደም ሚና ነበራት። የኢትዮጵያ ተማሪዎች እንቅስቃሴን በሀገር ውስጥም በውጭም ለማደናቀፍ አሜሪካ የተቻላትን ሁሉ አድርጋለች። ይህ ታሪክ ነው፣ ሀቅ ነው። የደርግ አገዛዝን የሶቪየት ህብረት አጋርና ኮሚኒስት በሚልም አሜሪካ በአንድ በኩል ለእግድ የማይመች አገር ወዳድ ነው ብላ ኢህአፓን እያስጠቃች፣ በሌላ ዘርፍ ደግሞ ከእንግሊዝ ስዊድንና ኖርዌይ በተለይ ከገንጣዮችና ቀጥረኞች በማበር ኢትዮጵያን እንደ አገር አጥቅታለች። በረሃቡ ሽፋን ወያኔን ያስታጠቀችው አሜሪካ ናት። ልገንጠል ባዩን ኦነግን ሲረዱና ሲደግፉ የነበሩት እንግሊዞችና ጀርመኖች ናቸው። ሩሲያ ለደርግ እርዳታ እንድታቆም አድርገው ለወያኔ ሁኔታውን ያመቻቸው አሜሪካ ናት። ፈረንሳይና ጣሊያን ለወያኔና ለሻዕቢያ የማይመች ሽግግር አማራጭ ያቀርቡ አይሆንም ባይ አሜሪካ ነበረች። አሜሪካ ዋናው ፍላጎቷ የኢትዮጵያ አይሁድ የተባሉትን ቤተ እስራኤሎች ማውጣት ነበርና በአገራችን ላይ ለሚመጣው አደጋ ደንታ አልነበራትም። በሱዳን በኩል ኦፕሬሽን ሞሰስ በተባለው ከተባበሯት ወያኔዎች ጋር መተቃቀፉ ደስታዋ ነበር። ይሄን በተመለከተ በአማርኛ ተተርጉሞ ያለውን ኦፕሬሽን ሰለሞን የሚለውን መጽሐፍ ያነባል። ዜጎችን ሸጣው የከበሩ ዛሬም አሉ። ዛሬም ዜጎችን ለባዕድ ሊሸጡ እየተራወጡ ናቸው። የመንግስቱ ኃይለ ማርያም ውድቀት እየተቃረበና ግልጽ እየሆነ ሲመጣም ኢሃፓ ከቋራ እያስተላለፈ መነበረው በፍኖተ ዲሞክራሲ ሬዲዮ ህዝብን አደጋ መጥቷል ብሎ አስጠነቀቀ። የወያኔና የገንጣዮች እንዲሁም የባዕዳንን ሴራ በሰፊው አጋልጦ ህዝብ ነቅቶ እንዲጠብቅ እንዲደራጅ በጎበዝ አለቃዎችም ዙሪያ በገጠር ለትግል እንዲሰባሰብ ጥሪ አደረገ። ይህን ጥሪ ያደመጡ ወጣቶችና ተማሪዎች ወያኔ አዲስ አበባ ሲገባ በተቃውሞ ሲሰለፉና ሲሰዉ፣ ክህደት ልምድ ያሉ ምሁሮች ደግሞ ከመለስ ጋር ተቃቀፉ። ጊዜ ይሰጣቸው ወዘተ በሚል የማደንዘዣ መርዣቸውን ረጩ። ጆሮ ያለው ይስማ፣ ህሊና ያለው ያስታውስ። በእንግሊዝ አገር በለንደን ከተማ በተካሄደው የሽግግር ጉባኤ ተብዬ ላይ የታሪካዊ ኢትዮጵያ ዕጣ አንድ አሜሪካዊ ኮሆን ተብዬ ባለስልጣን ብጣቂ ወረቀት ጽፎ መወሰኑ ዘለዓለማዊ ምጸታችን ነው። ኮሆን ወይም አሜሪካ የዚያን ጊዜ ዋና ጭንቀታቸው ቤተ እስራኤሎቹን ማውጣት ነበርና፣ ለዚህም ኮሆን በቡሽ ተሸልሞበታል በኋላ ስለ ኢትዮጵያ የነገ ሁኔታ ጉዳያቸው አልነበረም። በዚህ ጉባኤ ተብዬ ለይስሙላ ወይም ራሱ የኦነጉ ዋና መሪ እንዳለው በግድግዳ ዝንብነት ወይም በአጃቢነት ኦነግ ቢገኝም፣ ኮህን ከወያኔና ሻዕቢያ ተመካክሮ የወሰነው ወያኔ አዲስ አበባ ይግባ ይቆጣጠር፣ ሻዕቢያ አስመራን ይያዝ ይገንጥል የሚል ነበር። አሜሪካ የኢትዮጵያን መገነጣጠል መቼም አትደግፍም ቢሉ የነበሩ በዚያው መርዷቸውን አግኝተዋል። ዛሬም በአገራችን ላይ አሜሪካ መርገም ልታወርድ ተነስታለች። ወያኔን ደግፋና ባለስልጣን ካበቃች በኋላ አሜሪካ የመለስ አገዛዝ እንዳይነካ ያደረገችው ትግልና በተለይም የኢሃፓን ጸረ ወያኔ ትግል በአፍሪካ ቀንድና በምስራቅ አፍሪካ ለማደናቀፍ ያደረገችው ጥረት ቀላል አልነበረም። አሜሪካ ኃይሏን ተጠቅማ ድጋፍ ባትሰጣቸው ኖሮ ወያኔም ለስልጣን ሻዕቢያም ለግንጠላ አይደርሱም ነበር። ያንንም ነገር ተበላሽቷል ብሎ ኢሃፓ ሲጮህ ሰሚ ጠፍቶ ለሰዎቹ ጊዜ ንስጥ በሚል ስንቶቹ ሲለፈፉና ወያኔን ሲደግፉ የታዘብነው ነው። ቀውጢ ቀን ሲመጣም ከወያኔ ተጣላን ያሉት ወያኔዎች ሊታረቁ ኮሚቴ ማቋቋማቸው የሚዘነጋ አይደለም። የአደባባይ ንትርክ መሰል አቋማቸው ለየዋሆች የተቃኘ ነው። ወያኔዎች ዘረኞች ናቸውና ለውጡ የሚያጠቃቸው እስከመሰላቸው ድረስ መተባበራቸው አይቀሬ ነው። ዘር ከልጓም ይጠቅሳል ማለቱ ቢቀስም ለጉዶች ይሰራል። ጸረ ወያኔንም ባዎቹን በየዩኒቨርሲቲ ወሽቆ አስተማሪዎች አሜሪካና እንግሊዝ ናቸው። ለቀጣይ ክህደት እያዘጋጇቸው መሆኑ ምስጢር አይደለም። ለጥቆም የኤርትራ የግንጠላ ሂደት በካሃዲው መለስ ድጋፍ ሊጠናቀቅ ሲጥር የአፍሪካ አገር ተወካዮችን በተባበሩት መንግስታት ጫና አድርጎ አስፈራርቶ ግንጠላውን ደግፎ ያለው በቅድሚያ አሜሪካ ነው። ስንቶስ ተወርቶ ያበቃል? በ1997 ምርጫ ወያኔን ከውድቀት ያዳነው አሜሪካ ነው፣ ቅጥረኞቹን በመጠቀም። እንግሊዝም በአቅሟ ሚና ነበራት። ባዕዳኖቹ ብቻቸውን አልነበሩም። ዋናውን ስራ የሰሩት አገር በቀል ካድሬዎችና ባንዳዎች ነበሩ። በ1997 ምርጫ ጊዜ የህዝብን ወሳኝ የትግል የቀበሩት ተቃዋሚ ነን ያሉት መሪዎች ነበሩ። ታሪካዊ አንደምታና ሚዛን ይኖረው የነበረውን የሙት ከተማ አድማ ከአሜሪካ ኤምባሲው ተጠሪ ቪኪ ሀደልስተን ጋር አብረው ካከሸፉት ካድሬዎች አንዱ ለአዲስ ጸረ ህዝብ ተልእኮ ወደ አሜሪካ ተልእኮ ገብቷል። ያን ወሳኝ ትግል አክሽፈው ከወያኔ ጋር ሊደራደሩ የተሰለፉት የባዕድ ቅጥረኞች የህዝብን የለውጥ ዕድልና ተስፋ ገድለዋል። በዚያው አፍረውና አጠፋን ብለው መሰወር ሲገባቸው፣ ዛሬም አለን ብለው እንደገና የህዝብን የለውጥ ትግል ለማክሸፍ የባዕዳን ቅጥረኛ ሆነው መወራጨቱን ተያይዘውታል። ለዛሬው የተሰጣቸው ተልእኮ ደግሞ የህዝብ ትግል ከተፋፋመ፣ በግብፅ፣ በቱኒዚያ፣ በየመን ወዘተ ደረጃ የህዝብ ትግል ከቀጠለ ወያኔ ይፈጃልና ሌላ መፍትሄ እንፈልግን እንዲሰብኩ ነው። በዚህም መሰረት አብዮት መሰረታዊና ስር ነቀል ለውጥ ብሎ መነሳቱ አገርን ይጎዳል። ይልቅስ ከወያኔ አገር ወዳዶች እንተባበር፣ ለሚቀጥለው ምርጫ እንዘጋጅ ብለው ቀሌታም አድርባይነትን እንዲለፍፉ ታዘው ይህንኑ እያቀረሹ ናቸው። አብዮት አገር ይጎዳል፣ መሰረታዊ ለውጥ አገር ይጎዳል ብሎ ከመለፈፍ ሌላ ምን ደረጃ ታፋሪነትና ቦከንነትና ክህደት ይጠበቃል? ዛሬ በባዕዳን የተወጠነልንን ሴራ የባዕድ ቅጥረኞችን በሞላ በጋራ አሰልፎ በወያኔ ግም ጫማ ስር የሚደፋ ነው። መለስ ኖረ አልኖረ የወያኔ አዛዦች እሺ ካሉ ከመለስ ተጣሉ እንጂ ከወያኔነት ያልራቁት የቀድሞ ተብዬ ወያኔዎችን በካሃዲ ባንዳዎች አጅቦ የስልጣን ተጋሪ ለማድረግ እየተሞከረ ነው። ሞኝ በህልሙ ቅቤ ባይጠጣ ብንል አይፈረድብንም። አገዛዙ በቀድሞ መልክ ሊገዛ በማይችልበት ሁኔታ ገብቷል። ህዝብም እምቢኝ አሻፈረኝ ማለቱን ግልጽ እያደረገ ነው። ይህ ገዢነን ባዩን ቡድን ቢያስጨንቀውም ቡድኑን ለመከላከል ባሉባልታዎችና ሌላም ያለውን ቀጣይ አድርገውና ለውጥን ማለትም ስር ነቀል ለውጥን መሻት ጥፋትና እልቂትን ማቀንቀን ብለው የሚለፈፉ መኖራቸው ደግሞ ምን ያህል ህዝብና አገርን ክደው ለልክስክስ ጥቅም የተሰለፉ መኖራቸውን የሚያሳይ ነው። የመለስ አገዛዝ ባብዮትና ስር ነቀል ለውጥ መወገድ ያለበት ከዚህ ሌላ ይህንን ኮሶ ማስወገጃ መንገድ ባለመኖሩ ነው። ስር ነቀል ለውጥ ያፋጃል ብሎ መጮህ ለትዝብት ይዳርጋል። አብዮት ወይስ መሰረታዊ ለውጥ ብለን ብንነሳ ወያኔ ይፈጀናል ብሎ መራድም ለውርደት ይዳርጋል። ወያኔ ለተባለው መርገም መድኃኒቱ ስር ነቀል ለውጥ ብቻ መሆኑ ግልጽ ነው። ይህ ደግሞ መስዋዕትነትን መጠየቁ መታወቅ ያለበትም ነው። ከታገል ወያኔ ይገለናል፣ ከወዲሁ እጅ እንስጥ ሰበካ ትናንት የህዝብን ለውጥ አምጪ አድማ አክሻፊዎች አቋም ነው። ኢህአፓ የህዝብን አቋም አስቀድሞ በመገኘቱና ለክህደት ስብስብ ተገዢ ባለመሆኑ ራሱን ይጎዳል ይነጠላል ለሚለው ያለው መልስ ከህዝብ ጎን እስከተሰለፈ ድረስ ከባዕድ ሎሌዎች መነጠሉ የሚያሳስበው አይደለም የሚል ነው። የባዕድ ቅጥረኞች ዛሬ ጥንብ እንዳየ ጆፍ ያሞራ ሲሰባሰቡ እየታዩ ናቸው። ዳግም አገርን ህዝብን ሊክዱ አደርባይነታቸውን ህልው ሊያደርጉ ዜጎች ነቅተው በመገኘት ሴራቸውን ሊያወግዙ ይገባቸዋል። የባዕድ ሴራ ይሳካል ብለው አገርን ሊጎዱ የተነሱትን ማሳፈር የዜግነት ግዴታችን ነው። ኢትዮጵያዊ ናቸው ተብለው ሊጠቁ የተነሱትንም እነ ኢህአፓንም መደገፍ አለብን። የዘረኞቹንም ሴራ ማክሸፍ ያስፈልጋል። ለአገርና ለህዝብ መቆም እንጂ ለባዕድ መስገድና ለባርነት ራስን መዳረግ ኢትዮጵያዊነት አይደለም። ህዝባችን መሰረታዊ ለውጥን፣ በወያኔ መወገድን፣ የዘረኞችን መውደምን ይፈልጋል። አሜሪካና ባዕዳን ባንዳዎችና ከሃዲዎች ደግሞ ወያኔን ጠግነው የወያኔ አገዛዝ እነሱን አቅፎ እንዲቀጥል ይፈልጋሉ። አመረን ከታገልን የአሜሪካም ሆነ የከሃዲዎች ፍላጎት ሳይሆን የህዝብ ምኞት የሚሳካ ይሆናል። ኢህአፓ ባለው አቅሙ ይህ ሀቅ እውን እንዲሆን ይታገላል። ህዝብ ኃያል ነው። ክህደት አሳፋሪ ነው። ድል ለኢትዮጵያ ህዝብ።
ያንስ አምላኩ ፈጣሪው ፈረንጅ ታሪክ ሆነና ታዛሪ ፈራጅ የወንዝህ ልጅ ሆኖ ያገርህ ተበቃ ተጠየቅ ይልሃል አታውቅ እንደሆነ ያሬድ ዋይዜማ ሲል ዘመረ ዘፈነ። ጾመ ድጓ ማን ነው? ድጓሳ ማን ነው? አባትየው ማን ነው? ማን ነው ልጅየው? ኃይለኛው ታላቁ ራስ ወልደ ገብርኤል ትክክል ፈራጅ ነው ዳኛ ነው ሲባል አንድ ልጁን ለምን ሰደደው ገደል? እረኝነት ይሻል ከመሆን ካህን ብሎ የተቀኘው ማን ነው? መች? ለምን? ሰረገላ ብርሃን የሚባል ሰው ነበር። የጎጃም ምድር ጉድ የሀበሻ ታምር አያነች አምላኩ አልሰማህም እንዴ? የአገር አርበኛ ዘምቶ ከውጋዴ ሲወጣው መሞቱን ታንኩን በጎራዴ እሰት ይህ አይደለም አለመሰልጠን ወይ በድንቁርና ህይወት ማባከን እንደመሰከረ ያ ቴዎድሮስ ሽጉጡን አጉርሶ ሽጉጡን ሲጎርስ ሽጉጡን አጉርሶ ሽጉጡን ሲጎርስ አያነች አምላኩ ተረታሃል አንሳ የጣልከው የተውከው ሆኗል 150 አንተ የጣልከውን የአገርህን ዜማ የህዝብህን ቋንቋ የዘርህን ግርማ የአገርህን ጨዋታ ጭፈራ ዘፈን የአገርህን ልማድ መልካም መልካሙን አያነች አምላኩ ምን ተፈጠን አይለምደኝም ስትል ማጋበስ መልቀም ፈረንጅ የጣለውን ያልጣለውንም የፈረንጅ ሆነ ቅዱስ ነው ማለት ይውረድ እንደወጣ ከራስህ ወርደት ሰውነትን አትካድ ህዝብህን አትክዳ አንድ ለዘሩ ባዳ ለሀገሩ ግዳ ተፈጸ
Ni tenham sinyata Ni doi ni